የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ሰኔ 11 2015 ዓ ም ዝግጅታችን ጀመረ።
በኢትዮጵያ የመጀመሪያው የግል ቴሌኮም የሆነው ኢትዮ ሳፋሪኮም በሚሊዮኖች ለሚቆጠሩ ኢትዮጵያውያን አገልግሎት እየሰጠ ነው።
ተረታዊነት አማራጭ ማቅረብ ነው። የተሻለ ተወዳዳሪ የሆነ ባለም አቀፍ ደረጃ ተወዳዳሪ የሆነ የቴሌኮም አገልግሎት ለኢትዮጵያውያን ሁሉም አካባቢ ላሉ ኢትዮጵያውያን ማቅረብ ነው አንደኛው ነገር።
የኢትዮ ሳፋሪኮም የህዝብ ግንኙነት ኃላፊ የሆኑትን ወይዘሮ ተወዳጅ አሰፋን ነው የሰማችሁት። ተቋሙ በኢትዮጵያ አገልግሎት መስጠት ከጀመረበት ጊዜ አንስቶ የሰራቸውን ስራዎችና ተገልጋዮች ያላቸውን አስተያየት በምሽቱ መሰናዷችን እንዳስሳለን።
Esta sera sono qui è perché ti voglio bene è perché tu hai bisogno.
አሁን ደግሞ የሰማችሁት ትውልደ ኢትዮጵያዊ ጣሊያናዊቷ አርቲስት ሊሊያና መሌ ከምትጫወተው የጣሊያን ጃዝ ሙዚቃ የተቀነጨበውን ነው። በጃዝ ሙዚቃዋና በተለይ በትወናዋ በጣሊያን ታዋቂ ተዋናይ የሆነችው ሊሊያና የምሽቱ እንግዳችን ናት።
ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ በሁለት ሳምንት አንዴ ያዘጋጀን ወደ እናንተ የምናደርሰው የዕለተ እሁድ ሰኔ 11 2015 ዓ.ም የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና
ደረጀ ደስታንን ንጉሱ ታምሬም በቅንብሩ አብሮን ይቆያል። እስከ ምሽቱ 4 ሰዓት አብረናችሁ እንሆናለን። እናንተም ከኛ ጋር ሁኑ።
አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልኝ ክብራትና ክብራን፣ እንደምን አመሻችሁ። ከእሁድ ምሽት ዜና ጋር እንግዶ ወልዴ ነኝ። በሱዳን ተፋላሚ ኃይሎች ከእሁድ ማለዳ ጀምሮ ለ72 ሰዓታት የሚቆይ ስምምነት ለማድረግ ተስማምተዋል። እጅግ አስፈላጊ የሆነውን ሰብአዊ እርዳታ ለነዋሪዎች ለማድረስ ያስችላል ተብሏል። የሳዑዲ አረቢያ መንግስትና ዩናይትድ ስቴትስ የሁለቱ ተፋላሚ ወገኖች በመላው ሱዳን ተግባራዊ የሚሆንና ለ72 ሰዓታት የሚቆይ ተኩስ አቁም ለማድረግ መስማማታቸውን እናስታውቃለን ይላል የሳዑዲ የውጭ ጉዳይ ሚኒስቴር ያወጣው መግለጫ። አሜሪካና ሳዑዲ አረቢያ ላለፉት ጥቂት ሳምንታት ሁለቱን ተፋላሚ ወገኖች ጀዳ ላይ ሲያወያዩ ሰንብተዋል። ከስምምነቱ ተግባራዊነት በፊት በዋዜማው ቅዳሜ በካርቱምና ኦምዱርማን ከፍተኛ የሆነ የአየር ድብደባና ውጊያ እንደነበር ነዋሪዎች ለኤኤፍፒ ዜና ወኪል ተናግረዋል። ሚያዝያ 7 ቀን የጀመረውና ከሁለት ወራት በላይ የቆየው ግጭት ከ2000 ሰዎች በላይ ሕይወት ሲቀጥፍ ከ528000 በላይ የሚሆኑትን ወደ ጎረቤት ሀገራት እንዲሸሹ አድርጓል። ከ2 ሚሊዮን በላይ የሚሆኑት ደግሞ ከመኖሪያቸው ተፈናቅለዋል። በሰራዊቱ መሪ አብደልፈታህ አልቡራንና የቀድሞ የአልቡራን ምክትል በሆኑት በፈጥኖ ደራሽ ኃይሉ መሪ መሐመድ ሐምዳን ደጋሎ መካከል የነበረው ፖለቲካዊ ፍጥጫ ወደ ጦር መማዘዝ ተሸጋግሮ በተለይም የሱዳን መዲና ካርቱምና በአካባቢው ያሉ ከተሞች ወደ ጦር አውድማነት ተቀይረዋል። ከዚህ በፊት ይደረጋሉ የተባሉ በርካታ የሰላም ስምምነቶች በሙሉ ከሽፈዋል። ማሊያውያን ዛሬ በስልጣን ላይ ባለው ሁንታ በረቀቀው ህገ መንግስት ላይ ድምጻቸውን ሲሰጡ ውለዋል። ሁንታው የረቂቅ ህገ መንግስት ላይ ድምጽ እንዲሰጥ ማድረጉ የወታደራዊ መሪውን በምርጫ የመወዳደር ፍላጎት ያሳያል ሲሉ ተንታኞች በመናገር ላይ ናቸው። በማሊ የኢኮኖሚና ፖለቲካ ቀውስ እንዲሁም የጂሃዲስቶች ጥቃት ለዓመታት መቀጠሉን ተከትሎ ከ3 ዓመታት በፊት ወታደራዊ ሁንታ ስልጣኑን ይዟል። የሁንታው መሪ ኮሎኔል አስሚ ጎይታ በመጪው ዓመት ሀገሪቱን ወደ ሲቪል አስተዳደር ለማሸጋገር ቃል ገብተዋል። 8.4 ሚሊዮን ማሊያውያን በረቂቅ ህገ መንግስቱ ላይ ድምፅ ለመስጠት መብት አላቸው ተብሏል። ኮሎኔል አሲማ ጎይታ በባማኮ በቅድሚያ ድምፅ ከሰጡት አንዱ ሲሆኑ በመዲናዋ በርካቶች ወደ ምርጫ ጣቢያ ሲያምሩ መታየታቸውን የኤኤፍፒ ዘገባ አመልክቷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በቻይና ጉብኝት ለማድረግ ዛሬ ማለዳ ቤጂንግ ገብተዋል። ከ5 ዓመታት ወዲህ ቻይናን የጎበኙ ከፍተኛ የአሜሪካ ዲፕሎማት ናቸው። ብሊንከን ከቻይናው አቻቸው ኪን ጋንግ ጋር ተገናኝተው ለ5 ሰዓት ተኩል የቆየ ውይይት አድርገዋል። ውይይቱ በራስ ስነ ስርዓቱም ላይ እንደቀጠለ ታውቋል። ብሊንከን በተጨማሪም ከቻይና ከፍተኛ ዲፕሎማት ዋንግ ዩ ጋር እንደሚገናኙ ይጠበቃል። እንዲሁም ከቻይናው መሪ ፕሬዚዳንት ሺ ጂንፒንግ ጋር ሊገናኙ ይችላልም ተብሏል። ብሊንከን ቻይናን ለመጎብኘት እቅድ ይዘው የነበረው ባለፈው የካቲት ሲሆን አንድ የቻይና ሰላይ ፊኛ በአሜሪካ ሰማይ ላይ ሲበር በመገኘቱ ጉብኝታቸውን ለሌላ ጊዜ ለማስተላለፍ ወስነዋል። በሰብአዊ መብት፣ በታይዋን ጉዳይ፣ በቴክኖሎጂና ሌሎች ጸጥታ ጉዳዮች ላይ በሁለቱ ወገኖች መካከል ያለው ልዩነት ሰፊ በመሆኑ በዚህ ጉብኝት ብዙ የሚጠበቅ ነገር እንደማይኖር ተንታኞች በመናገር ላይ ናቸው። የአሜሪካ ባለስልጣናት እጅግ አሳሳቢ የሚሏቸው ጉዳዮችን በተመለከተ ለቻይና ባለስልጣናት በግልጽ እንደሚናገሯቸው ብሊንከን ወደ ቻይና ከማቅናታቸው ቀደም ብሎ ባለፈው አርብ ተናግረው ነበር። ይህ በእንዲህ እንዳለ የህንዱ ጠቅላይ ሚኒስትር በመጪው ሐሙስ አሜሪካንን እንደሚጎበኙ ይጠበቃል። በሁለቱ አገራት መካከል በብዙ ጉዳዮች ላይ ልዩነት ቢኖርም የቻይና በዓለም መድረክ ላይ ያየለች መምጣት ግንኙነታቸውን እንዲያሳልጡ ግፊት አድርጓል ተብሏል። ለሶስት ዓመታት የዘለቀውና በህንድና በቻይና መካከል በኢንዶ ፓሲፊክ ላይ ያለው ወታደራዊ ፍጥጫ ህንድ የአሜሪካንን እርዳታ እንድትሻ ሳያደርግ እንዳልቀረ ይገመታል። በመጨረሻም ከዘጠኝ ዓመታት በፊት በእስላማዊ ስቴት አሸባሪዎች ከመኖሪያቸው ተፈናቅለው የነበሩ ያዚዲ በመባል የሚታወቁት የኢራቅ ዳጣን ማኅበረሰብ አባላት ወደ ትውልድ ቦታቸው በመመለስ ላይ ናቸው። የቪኦኤው ካዋ ኦመር ከኢራቅ ከላከው ዘገባ መረዳት እንደተቻለው መንግሥት መኖሪያ እንደሚገነባላቸው ቃል ተገብቶላቸዋል። ዓለም አቀፉ የስደት ድርጅት አይኦኤም እርዳታ በማድረግ ላይ እንደሆነም ታውቋል። መገለልና በደል ይደርስባቸው የነበሩትና የኩርዲሽ ቋንቋ ተናጋሪ የሆኑት የያዚዲ ማኅበረሰብ አባላት እንደሚናገሩት ለመመለስ መወሰናቸውን በመመልከት መንግሥትና ዓለም አቀፍ እርዳታ ለጋሾች ድጋፍ እንደሚያደርጉላቸው ተስፋቸውን ተናግረዋል። በእንደ አውሮፓን አቆጣጠር 2014 የእስላሚክ ስቴት ሽብር ቡድን ከተማቸውን ሲያጠቃ መኖሪያቸውን ለቀው ለመሄድ ተገደው ነበር። የሽብር ቡድኑ በአሁኑ ወቅት የሚቆጣጠረው ቦታ ባይኖርም በሲቪሎችና በጸጥታ ኃይሎች ላይ አልፎ አልፎ ጥቃት በመሰንዘር ላይ ነው። በሺ የሚቆጠሩ የዚዲ ማኅበረሰብ አባላት አሁንም ኩርዲስታን ተብሎ በሚጠራው ክልል በመጠለያ መንደሮች ውስጥ እንደሚኖሩ ታውቋል። ለምሽቱ ያስኩት ዜና በዚህ ተፈጽመዋል። ዜናውን ያቀረብኩላችሁ እንግዲህ ወልዴ ነኝ። ከቀሪ ዝግጅቶቻችን ጋር አብራችሁን አምሺው። መልካም ምሽት።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ሰኔ 11 2015 ዓ.ም ተመረተ መስታወት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት።
በሬ ሳምንቱ እንዴት አለፈ?
ሳምንቱ ሸጋ ነበር። ያው የኛ ስራ እንደምታውቂው በኢትዮጵያም በተለያዩ የዓለም ክፍሎችም ያሉ ክንዋኔዎችን ለታዊ ዘገባዎችን ያጠናከሩ ለአድማጮቻችን ማድረስ ነውና ትንሽ አድካሚ ነበር።
ልክ ነው። ግን እንደውስኪ ዝግጅታችንን በጥሩ መንፈስ እንድንጀምር በዚህ ሳምንት ካስተላለፍናቸው ዘገባዎች ደስ ያለ ወይም የሚያበረታታ የምትለው የትኛው ነው?
አብታሙ ሲዩም እዚህ አሜሪካን ቨርጂኒያ ግዛት በሚገኘው ሜዳ የኢትዮጵያ ምግብ ቤት ተገኝቶ በትምህርት ለተቡና ለሰሉ ትውልደ ኢትዮጵያውያንን የተደረገውን የማበረታታትና አነቃቂ መሰናዶ የዘገበበት ካስደሰቱኝ ዘገባዎች አንዱ ነው።
እኔ የሚያንተን ሀሳብ እጋራለሁ። እንደውም ዝግጅቱ እዚህ አሜሪካን ሀገር በርካታ ጫናዎችን ተቋቁሞ ለቁም ነገር የበቁ ትውልደ ኢትዮጵያውያንን ለማበረታታት የተዘጋጀ ነው። በተለያየ የትምህርት ዘርፍ የተመረቁት ተማሪዎቹም እጅግ የሚያኮሩና ተስፋ የሚያጭሩ ናቸው። እንግዲህ እኛም በዚሁ አጋጣሚ ለዚህ ስኬታችሁ እንኳን ደስ አላችሁ እንላቸዋለን።
እነሱ ብቻ ሳይሆኑ አሁን ያለንበት እዚህ አሜሪካን ሀገር በርካታ ተማሪዎች ከተለያዩ የትምህርት ተቋማት የሚመረቁበት በመሆኑ በተለያዩ የዓለም ክፍሎች ላሉ ተመራቂ ተማሪዎችና ቤተሰቦቻቸው እንኳን ደስ አላችሁ እንላለን። ለምን አንድ ሙዚቃ እንጋብዛቸውም ታዲያ ሊሊ?
በሚገባ። እንግዲህ የመጀመሪያ የሙዚቃ ምርጫችን የአብነት አጎናፍር ድሬ ሀረር እያለ የሚጫወተው ሞቅ ያለ ዜማ ነው። ለተመራቂ ተማሪዎችም በዛው አብረን እንጋብዛቸዋለን። መስታወት መሰናዷችን ይቀጥላል።
Yes, the wizard man. Yeah, I'm getting you.
ድሬ 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 ዳዋ ሐረር 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 ሰዋ የሚደረብ የሰው ሸማ ቢያጣም ቢያገኝ ድምጹ አይሰማ እያለ ነው አብነት የተጫወተው። ሁላችሁም ዘና እንዳላችሁ እናምናለን። በዚሁ ወደ መጀመሪያው የመስታወት መሰናዷችን ነው የምናልፈው።
ግዙፉ የኬንያው ሳፋሪኮም ቴሌኮም ኩባንያ በኢትዮጵያ
ግዙፉ የኬንያው የቴሌኮም ኩባንያ ሳፋሪኮም ከአስር ወራት በፊት በኢትዮጵያ አገልግሎት መስጠት የጀመረ የመጀመሪያው የግል ኩባንያ ነው። በምስራቅ ኢትዮጵያ ድሬዳዋ ከተማ የሙከራ አገልግሎቱን የጀመረው ሳፋሪኮም አሁን በቀጥታና በተዘዋዋሪ ከ5000 በላይ ለሚሆኑ ሰዎች የስራ ዕድል መፍጠሩን ጠቅሶ እንደ አውሮፓውያን አቆጣጠር ጥቅምት 2022 ዓ.ም ተመረተ 3 ሚሊዮን ደንበኞች ማፍራቱን አስታውቋል።
ልክ ነው ሊሊ። ታዲያ ይህ ግዙፍ የኬንያ ተቋም ለረጅም ጊዜ በብቸኝነት አገልግሎት ሲሰጥ ከቆየው ከኢትዮጵያው ቴሌኮም ምን የተለየ አገልግሎት እየሰጠ ይሆን የሚለውን ጥያቄ ለተጠቃሚዎችና ለተቋሙ አቅርቤ አስተያየታቸውን አሰባስቤያለሁ።
ስለዚህ በዚሁ ከድርጅቱ የህዝብ ግንኙነት ኃላፊ ወይዘሮ ተወዳጅ አሰፋና ተጠቃሚዎች አነጋግረ ወደ አሰናዳው ዘገባ እንለፍ።
የኬንያው የቴሌኮም ኩባንያ ሳፋሪኮም ኢትዮጵያ ውስጥ ስራ ለመጀመር ባወጣው ወጪ የተነሳ በዚህ አመት እስከ መጋቢት ወር የነበረው ገቢ በአምስት እጅ መቀነሱን በወቅቱ ድርጅቱ ባወጣው መግለጫ አስታውቆ ነበር። በኢትዮጵያ የሚገኙት የሳፋሪኮም ኃላፊዎች እንዲያሉት መግለጫዎች በቀጥታ የሚመለከቱት የኬንያውን እንጂ የኢትዮጵያን አለመሆኑን ጠቆም አድርገዋል። ሆኖም ሳፋሪኮም እስካሁን ያለፈበትን ሂደትና አሁን እየሰጠ ያለውን አገልግሎት በተመለከተ ላቀረብንላቸው ጥያቄ ማብራሪያ ሰጥተውናል። የኩባንያው የኢትዮጵያ ህዝብ ግንኙነት ኃላፊ ወይዘሮ ተወዳጅ እሸቱ ድርጅቱ ስራ የጀመረበትን አጠቃላይ ሂደትና በሂደቱም ያስመዘገባቸውን ውጤቶች ሲያስረዱ
ሳፋሪኮም ኢትዮጵያ በኢትዮጵያ ሳፋሪኮም ቢዝነሱን ከጀመረ ከጁላይ 2021 ጀምሮ ነው። ሁለተኛው የዩኒፋይድ ቴሌኮሙኒኬሽንስ ኦፕሬተር ላይሰንስ ወይም ደግሞ የመጀመሪያው የግል ቴሌኮም ኦፕሬተር ሆኖ ስራ ከጀመረ ጁላይ 2021 ጀምሮ አውሮፓውያን አቆጣጠር። ከዛን ጊዜ ጀምሮ እንግዲህ ደንበኞችን ማስተናገድ እስከጀመርንበት ጊዜ ድረስ ባሉት ጊዜያት ማለትም እስከ ኦክቶበር 2022 ድረስ ባለው ጊዜ ፋውንዴሽን ለቢዝነሱ ወይም ደግሞ የቴሌኮም ሰርቪሱን ለመስጠት መሰረት የሚሆኑ ነገሮችን እየሰራን የቆየ ነው። ያ ማለት መሰረተ ልማት ግንባታም ዝርጋታም እንዲሁም ደግሞ ደንበኞቻችንን ለማስተናገድ የምንችልባቸውን የመሸጫ ቦታዎች፣ የዳታ ሴንተር ግንባታ እነዚህነት ላይ አተኩረን እየሰራን ነበር። ኦክቶበር 2022 ጀምሮ ከስተመሮች ወይም ደንበኞችን ማስተናገድ ጀምረናል። እንግዲህ እስከ ባለፈው ወር ድረስ 3 ሚሊዮን የሳፋሪኮም ከስተመሮች በመላው ኢትዮጵያ ይገኛሉ። ኔትወርካችን ስራ በጀመረባቸው ከተሞች ማለት ነው። እስካሁን በነበረው የሂደታችን ውስጥ 1000 የሚጠጉ የስራ ኃይል ውስጥ የተቀላቀሉ ሰዎች አሉን። ይሄ ማለት በተለያዩ ዲፓርትመንት ላይ የሚሰሩ ኢትዮጵያውያንና ከተለያዩ ሀገር ደግሞ የመጡ ልምዳቸውን ሼር የሚያደርጉ የተለያዩ ሰራተኞች አሉን። ከነዚህ 1000 አካባቢ የሚሆኑት የኛ የራሳችን የሳፋሪኮም ተቀጣሪ ሰራተኞች ሲሆኑ ከዛ በተጨማሪ ደግሞ 5000 ሆኑ በተዘዋዋሪ በሳፋሪኮም ኢትዮጵያ ምክንያት ስራ ይዘው የሚሰሩ ኢትዮጵያውያን አሉ ማለት ነው። እንዲሁም ከ1500 በላይ ከኢትዮጵያውያን ቢዝነሶች ጋር አብረን እንሰራለን። ያ ማለት በተለያየ ሰፕላይ ቼን ላይ አቅርቦት የሚያቀርቡ እኛ የተለያየ አገልግሎት የሚያቀርቡ ኢትዮጵያውያን ድርጅቶች ናቸው። ስለዚህ ከስራ እድል ፈጠራ አንጻርም ተጨማሪ አስተዋጽኦ እያደረገ
ሳፋሪኮም በኢትዮጵያ እንግዲህም ስራ ስትጀምሩ ምን ምን ዋና ተግዳሮቶች አጋጥመውታል? በስራችሁ ሂደት ከገጠማችሁ ችግሮች ውስጥ ዋና ዋናዎቹ የምትሏቸው ምንድን ናቸው?
ችግሮች ለማለት ትንሽ ከብዳል፣ ግን ጠቅላላ ባለ ሁኔታ የነበረውን ጉዞ ለመጥቀስ ያክል የመጀመሪያው ነገር ሁሉም ነገር ሳፋሪኮም ኢትዮጵያ የሚጀምራቸው ወይም የሚሰራቸው ነገሮች አዲስ ናቸው። ምክንያቱም እንደምናውቀው እስካሁን ድረስ በሀገራችን የረጅም ጊዜ የአንድ ቴሌኮም ካምፓኒ ወይም ድርጅት ቆየበት ነው። ስለዚህ ሁለት ሲሆን አስተዳደራዊ ነገሮች ምን ይመስላሉ? ጤናማ የውድድር ስሜት እንዲኖር ለማድረግ ምን መደረግ አለበት? በዚህ ደረጃ ደግሞ በምንሰራበት ደረጃ ወይም ኢምፖርት የምናረጋቸውን ቁሳቁሶች ለማስገባት ከዚህ በፊት ያልተሞከሩ ነገሮች፣ አዲስ ነገሮች፣ ሁሉ ነገር አዲስ በመሆኑ ምክንያት እነዚህ ነገሮች እንደ ተግዳሮት ማለት አልፈልግም፣ ግን የስራው አንድ አካል ሆነው ቆይተዋል። ይሄ ማለት ኢምፖርቴሽን ላይ ወይም እቃዎች በመናስገባበት ጊዜ ስራ በመጀመርበት ወቅት 60 ቀን የሚፈጁ ኢምፖርቴሽን ፕሮሰሶች ነበሩ ከሂደት አንፃር ማለት ነው። እነዛ ነገሮች አሁን ወደ 16 ቀናት ወርደዋል። እነዚህም ከሚመለከታቸው የመንግስት ስራ ቤቶች ኃላፊዎች ጋር በጋራ በመሆን ደግሞ ፕሮሰሱንም በማስረዳት በምን መልኩ ልናሳጥረው እንችላለን፣ ከኛ የሚጠበቀው ምንድነው፣ እነዚህ መስሪያ ቤቶች በምን መልኩ ሊረዱን ይችላሉ የሚሉት ነገሮች እነዛን በማየት ኢምፖርቴሽን ላይና ጉምሩክ ላይ ያሉት ነገሮች እንዴት አድርገን እናሳጥር የሚለው አንዱ ነገር ነው። ምክንያቱም የሚገባው የምናስገባቸው የቴሌኮም መሰረተ ልማት ዝርጋታ ላይ የሚጠቅሙ ነገሮች በሙሉ በጊዜ በቶሎ በፍጥነት በጥራት ቶሎ መግባት አለባቸው። ስለዚህ ያ ነገር አጭር ፕሮሰስ እንዲሆን ለማድረግ ተሞክሯል። ያም ጥሩ ተሞክሮ ነው። ያው ብዙ የተማርንበት ፕሮሰስ ነው። ያሉትም ቀኖች ከ60 ቀን ወደ 16 ቀን መውረዱ በራሱ ትኩረት የተሰጠው ሴክተር ነው። የዲጂታል ትራንስፎርሜሽን ከስትራቴጂ ጀምሮ በ10 አመቱ የመንግስት የልማት እቅድ ላይ እነዛ ነገሮች ላይ ስላለ ወይም ደግሞ ለሀገራችን ያስፈልጋል ተብሎ ስለተቀመጠ ቴሌኮም ሴክተሩን ሊበራላይዝ ለማድረግ የተሄደበትም ርቀት እነዚህ የሚደግፉ ነገሮች ስለነበሩ ያንን ቀኖቹን በማሳጠር የለኛ ደግሞ ያቀኑ ማጠሩ ግንባታ ስራችንን የቴሌኮም መሰረተ ልማት ዝርጋታ ስራውን የሚያፋጥን ሆኗል። ሶ ያ ነገር እንደ አንድ አውትካሙን እንደ ፖዚቲቭ ነገር የምናየው ደግሞ እንደ ጥሩ ልምድ እንዳገኘንበት ነገር የምናየው ነው። ስለዚህ ፕሮሰሱ ከ60 ቀን ወደ 16 ቀን አጥሯል ማለት ነው።
ወይዘሮ ተወዳጅ በስራ ሂደት ውስጥ ከቴሌኮም ስራዎች ውጪ ያሉ እንደ ኮቪድ እና የግጭት ሁኔታዎች ከገጠሟቸው ተግዳሮቶች ውስጥ አንዳንዶቹ መሆናቸውን ጠቅሰዋል። ስራቸውን በፈለጉት መጠን እንዳይሰሩ ያላስቻሉ ሁኔታዎች ናቸው ያሉትንም አብራርተዋል።
ያለፉት 2-3 አመታት ከኮቪድ ጊዜ ጀምሮ በሀገራችንም በነበረው አለመረጋጋት፣ በዓለም አቀፍ ሁኔታ ባለው አለመረጋጋት በእነዚህ ትንሽ ቻሌንጆች ገጥመውን ነበር። ለምሳሌ የሰራተኞቻችን በቀላሉ ተንቀሳቅሰው የመስራት ችግሮች ነበሩ። ከሰላምና መረጋጋት ጋር የተገናኙ ነገሮች ከአዲስ አበባ ወጥቶ ለመስራት ትንሽ አስቸጋሪ ነበር። ስቴት ኦፍ ኢመርጀንሲ ላይ ነበርን። በነገር እነዚህ ነገሮች ትንሽ ቀዝቀዝ አድርገውናል ስራችን በተፈለገበት ፍጥነት እንዳይጀመር። ግን ያው ሀገራችን ጠንካራ ሀገር ናት። ብዙ ነገሮችን አሳልፈን ነው እዚህ የደረስነው እና አሁን ደግሞ ነገሮች የተስተካከሉ ባሉበት ሁኔታ ላይ ያው የኛም የግንባታ ፍጥነት ደንበኞቻችንንም በምንፈልገው ፍጥነት ለማስተናገድ የምናረገው የግንባታ ሂደቶች፣ የመሰረተ ልማት ዝርጋታ ሂደቶች እነዛን ነገሮች እያስተካከልን ሄደናል። ግን እነዚህም እንደ አንድ ቻሌንጅ የምናስቀምጠው ነገር ነው። ከቴሌኮም ሴክተሩ ውጪ ባሉ ነገሮች የነበሩት እነዚህ ናቸው ቻሌንጆች መሰረታዊነት የምናነሳቸው።
የሳፋሪኮም አገልግሎቶች ተጠቃሚ አቶ በረከት ቦጋለ በኢትዮጵያ ከኩባንያው እያገኙት ያሉት አገልግሎት ጥሩ መሆኑን ይገልጻሉ።
ሳፋሪኮም አሁን ያለው የስልክ አገልግሎት ጥሩ ነው። አሁን ከረንትሊ እየተጠቀምኩ ያለው የሞባይል ፎን መስመርና ኢንተርኔት አገልግሎት ነው እየተጠቀምኩ ያለው። ያው ቅርብ ጊዜም ረዚስ ፕሮዳክቶቹንም ካመጡ ለመጠቀም ዝግጁ ሆኜ ማለት ነው።
ድርጅቱ እንደ ጀማሪነቱ ጥሩ ቢሆንም አገልግሎቱ ግን የተሟላ እንዳልሆነ የነገሩን ደግሞ ሌላው የሳፋሪኮም ደንበኛ አቶ ያሬድ ተዋበ ናቸው።
ያው ከመቶ ባይሰጠውም አንዳንድ ኢረሮች ቢኖሩበትም ለምሳሌ ኮሚኒኬሽን ላይ የሆነ ቦታ ላይ የመቆራረጥ ባህሪ አለው። ከዛ ውጪ ግን ከሞላ ጎደል ኮምፒት እያደረገ ከኢትዮ ቴሌኮም ጋር በጥሩ ሁኔታ እየሄደ ነው ባይ ነኝ። በዳታም ደረጃ እንደዚሁ ትንሽ ልዩነት ቢኖረውም ከቴሌ አንጻር ከአመት ካልሞላው ድርጅት ግን አንጻር በጣም አሪፍ ነገር ላይ ነው ይህን ማስብ።
የሳፋሪኮም ደንበኛ የሆኑት ለምንድን ነው?
እውነቱን ለመናገር በመጀመሪያ ደረጃ ላይ ይህንኑ አዲስ ቴክኖሎጂ ሲመጣ ዩ ሀቭ ቱ ቼክ አይደለም እንጂ ሲም ካርድ አጥቼ አይደለም ወይንም ኢትዮ ቴሌኮም እንትን ብዬ አይደለም። ግን መልቲፕል ለተለያየ ፐርፐስ ገብተዋል። አሁን ለምሳሌ አንድ ስልክ ፐርሰናል ስልክ ሊኖር ይችላል፣ ለስራ የምጠቀምበት ስልክ ሊኖር ይችላል እና መልቲፕል ታይም ኮሚኒኬት የማደርግበትን ስልክ ከፐርሰናል ስልክ ይለያል፣ ለፋሚሊ የምጠቀመው ማለት ነው። ከዛ አንጻር ያው ሁሉም ኢትዮ ቴሌኮም ከማድረግ ሳፋሪ አንድ አማራጭ ከመጣ የተሻለ ነገር ይዞ ጣ ለሚል ክሮስ ቼክ ለማድረግ ሲሙን ይበዛል። ከዛ በኋላ ግን የተወሰነ ቀን እንዳልኩ የመቆራረጥ ባህሪ አይቼበታለሁ። ከዛ በኋላ ግን አቴንቲቭሊ በደንብ አልጠቀመውም። ባልጠቀምበት ምክንያት ኦልሬዲ የቢዝነስ ስልኬ ይሄ ስለሆነ ማለት ነው። ለዛም የገዛሁት ኢንዱስትሪውን ቼክ ለማድረግ በቃ አዲስ ነገር ካለው በሚል ማለት ነው። አዲስ ነገር አዲስ የተሻለ ከኢትዮ ቴሌኮም ለየት ባለ መንገድ እሰጠዋለሁ አቀርበዋለሁ ብሎ ይዞት የመጣው ነገር ካለ በሚል ገዝቼ አይቼዋለሁ። ያው ተመሳሳይ ነገር ነው ያለው ማለት ነው። ሁለቱም ISP ስለሆኑ
ስም በሚሰጠው አገልግሎት ሳፋሪኮም በዚህ ይሻላል የሚሉበት ያዩት የመዘኑበት ነገር አለ የተመለከቱት እንደተጠቃሚ ማለት ነው?
ማርኬቲንግ ላይ አሪፎች ናቸው። ሽያጭ ላይ ሲም ካርድ የሚሸጡበት ከኢትዮ ቴሌኮም በተሻለ አሁን ለምሳሌ ኢትዮ ቴሌኮም በየሾፑ ሄደህ ነው አይደለ ሲም ታወጣው? ካልተሳሳት ሳፋሪ ግን ሞር ስካነሩን ይዘው ለእያንዳንዱ ሪፕሬዘንት ላደረጓቸው ሪቴይለሮች ወይ ቻርቻሪዎች ቻርቻሪ ሱቆች የሉ እና ሞር ተደራሽ ከማድረግ አንጻር ያንን ጥሩ ነገር አይችባቸዋል። ማርኬቲንግ ስትራቴጂያቸው ጥሩ የሚል አመለካከት አለ። ለምን ሲም የሚሸጡበት መንገድ ቴሌ በዚህ መልኩ አልነበረ የሚሰራው። ሲም ካርድ ለመግዛት ግዴታ የቴሌ ሾፕ ነው ቴሌ የነበረው። የሳፋሪ ግን በተለያዩ ቦታ ላይ የቻርቻሪያ ሱቆች የነሱ ሪፕሬዘንት የነሱ ይወክሏቸው ማለት ስላሉ በዛ ቶሎ ቶሎ ማግኘት ይችላል። ከዛ ቀጥለ ጥሩ ነገር ብዬ የምለው አትሊስት ይህን ነው። ከዛ ውጭ ባለው ኤግዞስቲቭ ወይም በሙሉ ለሙሉ የኢትዮ ቴሌኮም እንደምጠቀም ተጠቅሚዋለሁ ብዬ አላሳፋሪ ያናህል ከቮይስ እና ከዳታ ውጭ በጣም ብዙ ተጠቅሚዋለሁ ብዬ አላስብም። ለምን ኦልሬዲ ኢትዮ ቴሌኮም ተጠቃሚ ስለሆንኩኝ ማለት ነው።
ከኢትዮ ቴሌኮም አገልግሎት ውጭ በሳፋሪ ሊያገኙት የሚችሉት አገልግሎት አለ? የተሻለ አገልግሎት አለ ብላ ያስባሉ?
እኔ እንደውም እውነቱን ለመናገር እነሱ ዌብሳይት ላይ ገብቼ ሌላ ሀገር ላይ የሚሰጥ አገልግሎት አለ። ለምሳሌ ሲፕ ትራንክ ወይንም ቮይስ ኦቨር አይፒ ይባላል። ያን አገልግሎት ኢትዮ ቴሌኮም ስለማይሰጥ እናንተ ትሰጣላችሁ ወይ ብዬ ኢሜልም አድርጌላቸው ነው። ያን አገልግሎት እንደማይሰጡም ነግረውኛል። ስለዚህ እኔ ያየሁትን የሳፋሪኮም ተመሳሳይ ኢትዮ ቴሌኮም የሚሰጡን አገልግሎት እየሰጠ ያለው።
ለመሆኑ ኢትዮጵያ ሳፋሪኮም ይዞት የመጣው አዲስ ነገር ምንድን ነው? የሳፋሪኮም ኢትዮጵያ ህዝብ ግንኙነት ዳይሬክተሯ ወይዘሮ ተወዳጅን ጠይቄያቸዋለሁ።
ሳፋሪኮም ለደንበኞቹም ምን አዲስ ነገር አምጥቷል? ለደንበኞች የገበያ አማራጭ ከመሆን ሌላ ምን የተለየ ነገር ይዛችሁ ነው የገባችሁት? ምን አዲስ ነገር አለ?
አንዱ ትልቁ ነገር አሁን የመጀመሪያው የጠቀስከው ነገር ነው፣ አማራጭ መሆን ነው። የቴሌኮም ሴክተር ላይ የምታገኛቸው ሰርቪሶች የተወሰኑ ናቸው። ማለት የስልክ፣ የቴክስት፣ የዳታ ከዛ ደግሞ አለፍ ብሎ ደግሞ አሁን በዚህ በተለይ በአሁኑ ጊዜ ኢንተርኔት ኦፍ ቲንግስ እነዚህ ፕላትፎርሞች የማግኘት እነዛ እድሎች አሉ። ግን በመሰረታዊነት አማራጭ ማቅረብ ነው። የተሻለ ተወዳዳሪ የሆነ በዓለም አቀፍ ደረጃ ተወዳዳሪ የሆነ የቴሌኮም አገልግሎት ለኢትዮጵያውያን ሁሉም አካባቢ ላሉ ኢትዮጵያውያን ማቅረብ ነው አንደኛው ነገር። ሌላኛው እንግዲህ ፕሮዳክቶችና ሰርቪሶች ላይ ነው። የተለያዩ ፕሮዳክቶችና ሰርቪሶች በየጊዜው ይወጣሉ። አሁን ላይ እየሄዱ ያሉት የዋትሳፕ ፓኬጆች፣ የምሽት ፓኬጆች በተለያዩ ለከስተመሮች የሚሆኑ በተለያየ ደረጃ ላሉ በተለያየ ፍላጎት ያላቸው ከስተመሮቻችንን ልክ እንደ የኢንተርፕራይዝ ወይም የቢዝነስ ከስተመሮችን ኒድ ወይም ደግሞ ፍላጎት የሚያሟላ በዝቅተኛ ሂሳብ ብዙ መጠቀም የሚያስችሉ ባንድሎች ወይም ፓኬጆች፣ የማታ ፓኬጆች እነዛን እያቀረብን እንገኛለን። ሙሉ በየጊዜው የሚሻሻሉ የሚያድጉ ነገሮች ናቸው እነዚህ ነገሮች። ከዚህ በተጨማሪ ደግሞ ለደንበኞቻችን አንደኛው እንግዲህ ሁልጊዜም እንደ ጋፕ የሚነሳው የቴሌኮም ሰርቪስ ለማስፋፋት የዲቫይስ አፎርደቢሊቲ ወይም ደግሞ የሚመጡት ስልኮች ደንበኞች በሚችሏቸው አቅማቸው በሚፈቅደው ሁኔታ መግዛት መቻል ነው። ስለዚህ እነዚህንም ቀፎች፣ የስልክ ቀፎች እና የማይፋይ ዲቫይሶች እናቀርባለን። እንደ ቻሌንጅ የሚታየው ይሄ ለምንድን ነው? ምንም ያክል ጠንካራ የ4G ኔትወርክ እና የ5G ኔትወርክ ዝርጋታ ቢኖርም ከስተመሮች ያንን ነገር አገልግሎት መጠቀም ካልቻሉ ወይም ኢንተርኔት ቢኖር ያለ ስማርት ስልክ ብዙም ጥቅም የለውም አይደል? ኢትስ ጀስት ቱል ነው ሆኖ የሚቀረው። ስለዚህ እነዛን ነገሮች ከማዳረስ አንጻር አቬለብል የሆኑ ስልኮችና በቀላል ዋጋዎች ሊገዙ የሚችሉ የማይፋይ ዲቫይሶች እነዚህን እናቀርባለን። ፖዚቲቭ ፊድባክ ያገኘ ነው የዳታ ኤክስፒሪየንሳችን በተለይ ደግሞ ኔትወርካችን አቬለብል በሆነባቸው በምንገኝባቸው ቦታዎች የኢንተርኔት ፈጣን ኢንተርኔት አክሰስ የመኖሩ ኢንተርኔት ዳታችን ኤክስፒሪየንሱን ብዙ ጥሩ ግብረ መልስ አግኝተንበታል።
ኢትዮ ሳፋሪኮም በአምስት ቋንቋዎች አገልግሎት እየሰጠ መሆኑን ወይዘሮ ተወዳጅ ገልጸዋል። አያይዘውም የአገልግሎት መስመሮቹ ወይም ኔትወርኮቹ ባልደረሱባቸው አካባቢዎች የሚኖሩ ነዋሪዎች እኛ አካባቢ መቼ ነው የምትደርሱት? ያልተወሰኑ የደቂቃና ዳታ አገልግሎት ወይም አንሊሚትድ መቼ ነው የምትጀምሩት የሚሉ ጥያቄዎች በተደጋጋሚ እንደሚነሱ ተናግረዋል። ከደንበኞቹ አንዱ የሆኑት አቶ በረከት ኔትወርክ ፍጥነቱ ጥሩ ነው ቢሉም ሳፋሪኮም ኢትዮጵያ ሊያስተካክል ይገባል ከሚሏቸው ችግሮች መካከል የሚከተለውን አንስተዋል።
እኔ አሁን አንተ ጋር ስደውል ኔትወርክ መነጋገር ከተጀመርም መሀል ላይ ድምፅ ያንሳል፣ ድምፅ ይጨምራል፣ ኦር ይቆራረጣል፣ ሌላ ድምፅ አለ የሚል ነገር የለውም። እኔ አልሰማሁም እስካሁን። እያስፋፉ ስለሆነ ያው እንትንም ቴክስትም እየላኩ ነው፣ ሜሴጅ እየላኩ ነው። ያስፋፉባቸውን ቦታዎች እዚህ ኤክስ የሚባል ቦታ ደርሰናል፣ ዋይ የሚባል ቦታ ደርሰናል እያሉ እየነገሩ ነው። ያንን በሰፊው እንዲቀጥሉ፣ ይሄ ደግሞ በደንብ ከቀጠለ ያው የኔትወርክ ፕሮብሌሙ ሶልቭ ይደረጋል ብዬ አስባለሁ። ግን ምንድነው ስደውል የሆነ ኔትወርክ ኤሪያ ላይ 07 ከቨሬጅ የሌለበት አካባቢ ላይ ያለ ግለሰብ ካለ ወይንም የምትፈልገው አካል ካለ ወይ አንተም እንደዛ ኤሪያ ላይ ካለ አገልግሎቱን ላታገኝ ትችላለህ እንጂ አገልግሎቱን ካገኘ ከቨሬጁ ካለ በጣም ፈጣንና ጥርት ያለ ድምፅ ነው የምናገኘውም የምናደርሰው።
እነዚህ ቅሬታዎች ሳፋሪኮም የሚቀበላቸው መሆኑን የሚናገሩት ወይዘሮ ተወዳጅ ምክንያቶቹን እንደሚከተለው ያብራሩታል።
እኛ እንደዚህ አይነት ቅሬታዎች እኛም ጋር ይደርሳሉ። ግን አንድ ልብ ቢባል ደስ የሚለኝ ነገር ምንድን ነው መሰለ፣ የኔትወርክ መሰረተ ልማት መዘርጋት ኦቨርናይት የሚሆን ነገር አይደለም፣ ወይም ደግሞ በአንድ ዓመት ውስጥ በቀላሉ ሁሉም ቦታ የሚገኝ ነገር አይደለም። ይሄ ኤክስፔክቴሽን አለ፣ ያ ይመስለኛል። ሁሉም ቦታ ኔትወርካችን የማዳረስ ግዴታ አለብን። የተሰጠንም የቅድም ያልኩ የዩኒፋይድ የቴሌኮምስ ላይሰንስ ያስገድዳል ለበላው ኢትዮጵያ ኔትወርካችንን እንድናዳርስ እና እዛም ላይ እየሰራን ነው። በተለይ ባለፈው ዓመት መሰል እንዳልኩ ትኩረት አድርገን እየሰራን የነበረው የመሰረተ ልማት ዝርጋታው ላይ ነው። በቀጣይም ደግሞ በሚደርሱን መረጃዎች፣ በምናደርጋቸው እንቅስቃሴዎች ኔትወርካችንን እያስፋፋን ነው። ስለዚህ ትንሽ ትዕግስት ብቻ ነው የሚጠይቀው። ሁሉም ቦታ በአንዴ መገኘት አይቻልም። ያንን ነው ልልህ የምችለው።
የሳፋሪኮም ኢትዮጵያና የቴሌኮም ኢትዮጵያ ደንበኛ መሆናቸውን የሚገልጹት አቶ ያሬድ ገና አዲስ የተቋቋመን ድርጅት ብዙ ዓመት ከኖረ ድርጅት ጋር ማነጻጸሩ ተገቢ አይደለም ይላሉ። ይሁን እንጂ የሳፋሪኮም የዳታ ክፍያ ከኢትዮ ቴሌኮም አንጻር ውድ መሆኑንም ይናገራሉ።
ቴሌኮም ሲም ካርድ አዲስ አበባ ላይ እና ናዝሬት ላይ ነው አሪፍ፣ አዲስ አበባ ላይ ነው አሪፍ፣ ደብረ ዘይት ላይ ነው ኢንዲፔንደንስ ሰምተዋል። አዲስ አበባ ውስጥ ባለ ነባራዊ ሁኔታ ከቦታ ቦታ ኢትዮ ቴሌኮም የኢትዮ ቴሌኮም ሲም ካርድ ወይም የኢትዮ ቴሌኮም ኔትወርክ የሚገጥመውን ኢሹ ሳፋሪ ላይ ልታይ ትችላለህ፣ ወይም ደወረስቱንም ልታገኘው ትችላለህ ሳፋሪ ላይ በየቦታው ማለት ነው። ስለዚህ በአንድ አመት ውስጥ ፋይቭ ዲኬስ ከቆየ ካምፓኒ ጋር እንትን ብዬ ያናል ስትረስ አድርጌ መናገር አልፈልግም። ግን እንደ ጀማሪ ካምፓኒ ሰርቪስ ፕሮቫይደር እያደረጉ ያሉት ነገር ጥሩ ነው ነው። ግን ደግሞ ከዳታ አንጻርም ቅድም ነገር ያለ ኤሌክትሪክ ቢት ኤክስፔንሲቭ ነው።
አቶ ያሬድ እሳቸው የገዟቸውን የቴሌኮም አገልግሎትና መገልገያዎች በመጥቀስ በሁለቱ መካከል ያለውን ልዩነት ያስረዳሉ።
ልዩነቱ ለምን የተለያየ አይነት አገልግሎት ስላለ፣ ግን አሁን ለምሳሌ አብዛኛውን የምጠቀመው አሁን ለምሳሌ 1000 ብር በየወሩ ልሞላ ይችላል። 1000 ብር ለዳታ አንሊሚትድ ገዝቼ ልጠቀም ይችላሉ ለአንዱ ሲ ማለት ነው። አለበለዚያ ደግሞ ብሮድባንድ የኢትዮ ቴሌኮም ማለት ነው። ከሳፋሪ ጋር ስታነጻጽረው እውነቱን ለመናገር የሳፋሪ አነጻጸርኩትም የዚኛው ማለት ነው። የስልኳ ታሪፍ ላይ ግን የበአንድ ደቂቃ ኢትዮ ቴሌኮም የሚያስከፍለው ላይ እና የሳፋሪ የሚያስከፍለው ላይ ከዳታ አንጻር ልዩነት አለ፣ የቮይሱም ልዩነት አለ። ሶ ይህንን ነገር አሁን በቅርብ ከገዛሁት አንጻር የራውተር ገዝቻለሁ ብያለሁ። የገዛሁት ራውተር 5000 ነው፣ ላይክ 5480 ብር የገዛሁት። ሰርቪሱን ደግሞ 6500 ብር ለአመት ማለት ነው።
ከየት ነው የገዙት? ይሄን
እና ተጠቃለ ከኢትዮ ቴሌኮም ነው የገዛሁት። ይሄኛው በተመሳሳይ ሁኔታ ሳፋሪ በትሄድ ሬንጁ እስከ 15000 ብር ነው ሊሆን የሚችለው። ይህንን ማስተካከል አለባቸው ባይ ነው።
ከኢትዮጵያው ቴሌኮም ቀጥሎ በኢትዮጵያ የመጀመሪያው የግል ተመሳሳይ ድርጅት የሆነው ኢትዮ ሳፋሪኮም አማራጭ ሆኖ መቅረቡን ይገልጻል። በተጠቃሚዎች ፍላጎትና አቅርቦት ላይ ግን አሁንም ክፍተት መኖሩ የሚታይ ይመስላል። በዚህ ዙሪያ ወደፊት የሁለቱንም የቴሌኮም አገልግሎቶች በመቃኘት ከባለሙያና ተጠቃሚዎች አስተያየት ጋር ለማቅረብ እንሞክራለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዶዋችንን ነው እየተከታተላችሁ ያላችሁት። በአሜሪካ ድምፅ ራዲዮ የሚተላለፉ ዝግጅቶቻችን ከሬዲዮ በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም ላይ በቀጥታ መከታተል ትችላላችሁ።
አት ቪኦኤ አምሃሪክ የፌስቡክ ሃሽታግ፣ ቪኦኤ አምሃሪክ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን።
ተከታዩ ዝግጅታችን ትውልደ ኢትዮጵያ ጣሊያናዊት ሁለገብ አርቲስቷን ያስተዋውቀናል። ከመሸጋገሪያው ሙዚቃ በኋላ እንመለስበታለን።
ደሬ፣ ስለ ጣሊያን የፊልም የሙዚቃ በአጠቃላይ የጥበብ ኢንዱስትሪ ምን ያክል ታውቃለህ?
እኔ ምንም አላውቅም። አታስዋሽኝ። ደግሞ በሬዲዮ አውቃለሁ ብዬ ልዋሽ እንዴ?
እኔም ብዙ እውቀት የለኝም፣ ግን እንደው ትንሽ ካነበብኩት ላካፍልህና የጣሊያን የፊልም ኢንዱስትሪ ከአንደኛው የዓለም ጦርነት በፊት የተሻለ እንቅስቃሴ ነበረው። አሜሪካንን ጨምሮም የተለያዩ ዓለም ክፍሎችም ይታይ ነበር። ከጦርነቱ በኋላ ግን እጅግ አሽቆለቆለ። ለረጅም ጊዜም የአብዛኛው የፊልም እንቅስቃሴ ማከሉን በሮም ውስጥ አድርጎ ቆይቶ እንደገና ተንሰራራ። የሚገርምህ በዚህ ለኢትዮጵያውያን ብዙም ቅርብ ባልሆነው የጣሊያን የፊልም ኢንዱስትሪ ውስጥ ትልቅ ስም የተከለች አንዲት ትውልደ ኢትዮጵያዊ ወጣት አለች።
ዓለም ጃዝ በቅርቡ አዲስ አበባ በሚገኘው የጣሊያን ባህል ማዕከልና ፈንድቃ የኢትዮጵያ ባህል ማዕከል ውስጥ ባካሄደው የሙዚቃ ዝግጅትም ይቺ ትውልደ ኢትዮጵያዊ ጣሊያናዊት አርቲስት የጣሊያን ጃዝ ሙዚቃዎችን አቀርባለች።
አዎ ደሬ፣ አርቲስቷ ሊሊያና መሌ ትባላለች። በዚህ ዝግጅት ላይ የአሜሪካ፣ የጣሊያንና የኢትዮ ጃዝ ቅንብሮችን ባጣመረው ሙዚቃዎቿ ጣሊያናዊና የኢትዮጵያዊ ታዳሚዎቿን ያስደመመችው ሊሊያና ግን ዋና ሙያዋ ትወና እንደሆነ ትገልጻለች። እንደ አውሮፓውያን አቆጣጠር ከ2004 ዓ.ም ጀምሮ ከታዋቂ የጣሊያን ፊልም ተዋናያን ጋር በመሆን በተወነችባቸው እንደ ዲስትሬቶ ዲ ፖሊዛ ወይም የፖሊስ ወረዳ፣ ዶን ማቴዎ ወይም አባ ማቴዎ እና አሁን በኔትፍሊክስ የፊልም ማሰራጫ አውታር ላይ እየታየ ባለው ማርፎሪ የቴሌቪዥን ተከታታይ ድራማም እውቅናን አትርፋለች።
እኛ እዚህ ስለ እሷ ብዙ ከምናወራ አንቺ ከሊሊያና ቆይታ አድርገሽ ስለ ሙዚቃና ፊልም ህይወቷ እንዲሁም ኢትዮጵያዊና ጣሊያናዊ ማንነቷን አጣምራ ልትሰራ ስለምታስባቸው የጥበብ ስራዎች ወደ ተወያያችሁበት ቃለ መጠይቅ እንለፍ።
Liliana is an Ethiopian Italian actress musician.
Liliana Mele tulidde Ethiopiawi Italianawit ተዋናይ፣ ሙዚቀኛ፣ ሞዴል በአጠቃላይ የበርካታ ሙያ ባለቤት ነሽ እና በየትኛው እንደማስተዋውቅሽ አላቅም። ስለዚህ እስኪ አንቺ ራስሽ ይገልጸኛል በምትይው መንገድ ራስሽን አስተዋውቂልን። ሊሊያና ማን ናት?
I am an Italian Ethiopian mainly actress.
እኔ ጣሊያናዊ ኢትዮጵያዊት ነኝ። በዋነኝነት የሚገልጸኝ ተዋናይት የሚለው ነው። ተወልጄ ያደኩት ኢትዮጵያ ውስጥ ጎንደር ከተማ ነው። አባቴ ጣሊያናዊ ነው። በአባቴ ስራ ምክንያት ወደ ሱዳን ሄደን፣ ስለዚህ እስከ 5 ዓመቴ ድረስ ሱዳን ነው የኖርኩት። የአፍ መፍቻ ቋንቋዬም አረበኛ ነው። ከ5 ዓመቴ በኋላ ከቤተሰቤ ጋር ወደ ጣሊያን ሀገር ሄደን፣ በ14 ዓመቴ ወላጆቼ እንደገና ወደ ኢትዮጵያ እስኪመለሱ ድረስ አብዛኛውን የልጅነት ጊዜን ያሳለፍኩት በጣሊያን ነው።
You recently performed at a jazz event at Italian Cultural Center.
በቅርቡ በኢትዮጵያ የጣሊያን ባህል ማዕከል ውስጥ የጃዝ ሙዚቃ ኮንሰርት አሳይተሽ ነበር። ባህል ማዕከሉ እንግዲህ በ14 ዓመትሽ ወደ ኢትዮጵያ ስትሄጂ ስለ ጥበብ የተማርሽበት ቦታ ነውና ከአመታት በኋላ ተመልሰሽ ለመጀመሪያ ጊዜ ኢትዮጵያዊም ጣሊያናዊም ታዳሚዎች በተገኙበት ሙዚቃ ስታቀርቢ የነበረው ስሜት ምን ይመስላል?
Was something magic because not only was my first
እጅግ ልዩ የሆነ ምትሃታዊ ስሜት ነበረው። ምክንያቱም የመጀመሪያ የሙዚቃ ዝግጅቴ ብቻ ሳይሆን ታዳጊ ያለው ከነበረኝ ጊዜ በኋላ ወደ ኢትዮጵያ ስመለስ የመጀመሪያዬ ነው። ስራዬን እየሰራው ጎን ለጎን እንደገና ተመልሼ በአስራዎቹ እድሜ የነበረኝን የልጅነት ትውስታ እንዳገኘሁ ነው የቆጠርኩት። ስለዚህ ልዩ ስሜት ነበር። የመጀመሪያው ዝግጅቴ ለጣሊያን ኤምባሲ ታዳሚው ሲሆን፣ ሁለተኛው ደግሞ በፈንድቃ የጥበብ ማዕከል ነበር። በእንደዛ አይነት ባህላዊ ስፍራ መገኘቴ ለእኔ ክብር ነው። ጣሊያናዊና ኢትዮጵያዊ ታዳሚዎች በጋራ በታደሙበት ስፍራ ዝግጅቴን ሳቀርብ የተሰማኝን መግለጽ ይከብደኛል። ሙሉ የመሆን ስሜት ነው የተሰማኝ።
እንግዲህ ፈንደቃ በተለይ የኢትዮጵያ ባህል ማዕከል እንደመሆኑ ከኢትዮጵያውያን ታዳሚዎች ያገኘሽ ምላሽ ምን አይነት ነበር?
The reaction from the audience was I was surprised. Honestly, because
እውነት ለመናገር የታዳሚው ምላሽ በጣም ነው ያስገረመኝ። ምክንያቱም በፈንድቃ ዝግጅቴን ለማቅረብ ስሰናዳ ምን አይነት ተመልካች እንደሚኖር ምን ሊሰማቸው እንደሚችል አላውቅም ነበር። ነገር ግን ቤቱ ሞልቶ ነበር። ከጠበቅኩት በላይ ብዙ ሰው ነበር። በዚያ ላይ በጣም ትልቅ ፍቅር እንዳገኘው ተሰማኝ። እንደ አቅራቢ እንደ ታዳሚ ሳይሆን ልክ ትልቅ ቤት ሰማሃል የተገኘው ነበር የመሰለኝ።
ሊሊያና ሙዚቃዎችሽ ሁሉም ጣሊያንኛ ናቸው?
Yes, I was playing Italian jazz. And the nice thing, the project was named Alem Jazz.
አዎ እኔ የጣሊያን ጃዝ ሙዚቃ ነው የምጫወተው። ግን የሙዚቃ ፕሮግራሙ የተዘጋጀው በአለም ጃዝ ነው። እኔ በልጅነቴ እናቴ ያወጣችልኝ ስም አለም ነሽ ስለነበር አለም ያለውን ትርጉም አውቃለሁ። ሙዚቃዎቼ የሆነ የአሜሪካ ጃዝ፣ የጣሊያን ጃዝ እና የሙላቱ አስታጥቄ አይነት የኢትዮ ጃዝ አይነት ስሜት ያላቸውና የተለያየ የአለም ክፍልን የሚነኩ ናቸው ብዬ አስባለሁ። ስለዚህ አለምን የሚወክል ስራ ነው።
What does Italian jazz sound like? Can you maybe just feel?
እስክንድር የጣሊያን ጃዝ ሙዚቃ ምን አይነት ነው? አንድ ሙዚቃ ተጫዋችልንና አድማጮቻችን ምን አይነት ቀላጼ እንዳለው በተወሰነ መልኩ ይስሙት እስኪ።
Well, one of the most famous jazz Italian.
ደስ ይለኛል። ጣሊያን ውስጥ በጣም ተወዳጅ የሆነውን ሙዚቃ ልጫወት።
Sesta sera sono qui. E perché ti voglio bene? Perché tu hai bisogno di me, anche se non lo sai. Wow, what does that mean?
አመሰግናለሁ በጣም ደስ ይላል። ትርጉሙ ምንድነው?
If today I'm here is because I really care of you, because I really love you. And if today I'm here
ዛሬ እዚህ ያለሁት ላንቺ ስለምሳሳና ስለምወድሽ ነው። ዛሬ ጥሩ ሆነሽ ማየት የምፈልገው አንቺ ባታውቂውም እኔ እዚህ ያለሁት ስለምወድሽ ነው ነው የሚለው።
The language is different but and you know the whole genre
connection ትርጉሙን በጣም ደስ ይላል። ቋንቋውን ባንረዳውም አድማጮቻችን ሙዚቃውንና ዜማው የሚፈጥረውን ስሜት የሚጋሩ ይመስለኛል። ሊሊያና አስኪ ወደ ኋላ ለመልስሽና ደግሞ በ14 አመትሽ ወደ ኢትዮጵያ ተመለሰሽ ለ3 አመት በ ጣሊያን የባህል ማዕከል ውስጥ ከቆየሽ በኋላ ነው ወደ ጣሊያን የተመለሹ። አሁን የምትኖሪው እዛው ነው። እስኪ አስተዳደግሽ እንዴት ወደ ሙዚቃና ወደ ትወናው ሙያ ሊመራሽ እንደቻለ ንገሪን።
That 2-3 years that I spent in Ethiopia, they were really important for me because I had my first
በታዳጊነት እድሜ ኢትዮጵያ ያሳለፍኩት 3 አመት በህይወቴ ወሳኙ ጊዜ ነበር። ኢትዮጵያ ውስጥ በሚገኘው ጣሊያን ትምህርት ቤት ለመጀመሪያ ጊዜ የትወና ትምህርት ያገኘሁት ያኔ ነው። የዛኔ ነው ሳድግ ተወናይት ነው መሆን የምፈልገው ብዬ ወሰንኩት። ከዚያ ጣሊያናዊ ሆኖ ከተለያየ ሀገራት ዜጎች ጋር ክልስ ለሆኑ ልጆች በተዘጋጀ የቁንጅና ውድድር ላይ ኢትዮጵያዊ ክልስ ሆኜ ተወክዬ በማሸነፌ ወደ ጣሊያን ተላኩኝ። በርኩኝ በአመቱ ደግሞ በጣሊያን እጅግ ታዋቂ ከሆነው ተዋናይና ዳይሬክተር ካርሎ ቨርዶኔ ጋር በመሆን የመጀመሪያውን ፊልሜን ሰራው። የጥበብ ሙያዬ መጀመሪያው ያኔ ነው። ከዚያ በኋላ ጣሊያን ውስጥ እጅግ ተወዳጅ በሆነው ቲቪ ትሪዮናል የታዩት ብዙ ተከታታይ የቴሌቪዥን ፊልሞች ላይ ተጫውቻለሁ። አሁን በቅርቡ ራሱ በኔትፍሊክስ ላይ እየታየ ያለ ማርፎር የተሰኘ ተከታታይ ፊልም ላይም ሰርቻለሁ። ትልቅ ስኬት እያገኘ ያለ ፊልም ነው። ጎን ለጎን ደግሞ የጃዝ ሙዚቃ ፍቅርም አለኝ። ሮም ውስጥ የሚገኝ ቅዱስ ሉዊስ የተሰኘ የሙዚቃ ትምህርት ቤት ተምሬያለሁ። ቤልጅየም ውስጥም ለአራት አመት ሙዚቃ አጥንቻለሁ። አንዳንዴ በምሰራቸው ቲያትሮች ላይ የጃዝ ሙዚቃ አጫወታለሁ። በዛ መልኩ ነው የጥበብ ሙያዬ እያደገ የመጣው። ኢትዮጵያ ውስጥም እንድጫወት የተጋበዝኩት።
You actually played in a lot of very popular cinemas, TV series, and you as you
እንዳልሽው አሁን በጣም ብዙ ፊልሞች፣ ተከታታይ የቴሌቪዥን ድራማዎችና ቲያትሮች ላይ ጣሊያን ውስጥ በጣም ታዋቂ ከሆኑ ተዋናዮች ጋር ተጫውተሻል። እኔን ጨምሮ ግን አብዛኛው ኢትዮጵያዊ ከአሜሪካ ሆሊውድ ፊልሞች ጋር ነው በብዛት የሚተዋወቀውና የጣሊያን የፊልም ኢንዱስትሪ ምን ይመስላል?
Well, Italian movie industry, the cinema history, you know, we have all the
የጣሊያን የፊልም ኢንዱስትሪ ረጅም ታሪክ ያለው ነው። ቲያትር፣ ሙዚቃና የሲኒማ ጥበብ ስማር ይስበኝ የነበረው ሚያ ነው። በተለይም በ60ዎቹና በ70ዎቹ የተሰሩ ድንቅ ፊልሞች አሏቸው። በእርግጥ ከሆሊውድ ይለያል። ምናልባት ለአውሮፓ ዘይቤና ለፈረንሳይ ፊልሞችም ይቀርባል። በተለይ አስቂኝ ፊልሞች የሚሰሩበት መንገድ ልዩ ነው። ስለ ጣሊያን ስታውቂ አስቂኝ ፊልም አይተሽ የጣሊያን መሆኑን ወዲያው ነው የምትረጂው።
But is the industry, is it easy to get into for young artists like you?
ግን ደግሞ እንደ ባለሙያ በተለይ ደግሞ እንዳንቺ ከኢትዮጵያ ወይም ከሌላ የጥቁር ሀገር ለመጣ የጥበብ ሰው የፊልም ኢንዱስትሪውን ለመቀላቀል ቀላል ነው?
You touched a great point. The industry is not easy, if I have to be like honest.
በጣም ጥሩ ነጥብ ነው ያነሳሽው። እውነት ለመናገር ኢንዱስትሪውን ለመቀላቀል ቀላል አይደለም። በእርግጥ አሁን እየተቀየረ ነው፣ በዛም ደስተኛ ነኝ። በተለይ ለአዲሱ ትውልድ፣ የኔ ትውልድ ግን ብዙ ታግሏል። በእርግጥ እኔ እድለኛ ነኝ፣ ምክንያቱም እንደኔ የአፍሪካና ጣሊያን ክልል ስለሆኑ የተወሰኑ እድሎች ነበሩ። እንደውም የዛሬ 3 ወይም 4 ዓመት ገደማ ህብረት ፈጥረን የጣሊያን ፊልም ኢንዱስትሪ እንደኛ ላሉ ሰዎች የሚሰጣቸው ገጸ ባህሪዎች መድሎ አለባቸው፣ የተሳሳተ ግንዛቤ የሚፈጥሩ ናቸው ብለን አቤቱታ አቅርበን ነበር። ሁልጊዜ የስደተኛ ገጸ ባህሪ ነው የሚሰጡን። ጣሊያናዊ መሆናችንን እውቅና አይሰጡትም። ከሌላ ሀገር እንደመጣና ጣሊያንኛ የማይችል ገጸ ባህሪ እንጂ መደበኛ የእናት የሐኪምና የአፍቃሪ ገጸ ባህሪ እንድንጫወት አያደርጉም። ይሄ ለእኔ የተቸገርኩበት ጉዳይ ነበር። አሁን ግን ሁኔታዎች እየተቀየሩ እኔም አዳዲስ ገጸ ባህሪያትን እየተቀበልኩ እየተጫወትኩ በመሆኑ በጣም ደስ ብሎኛል።
ቅድም ጣሊያን ውስጥ ቲያትር መማርሽን ጠቀስ አድርገሽልን ነበር። የመመረቂያ ስራሽን የሰራሹ ደግሞ በኢትዮጵያ የቲያትር ታሪክ ላይ ነው እና እስኪ ጥናትሽ ምን ላይ ያተኮረ ነበር? ይህ ጥናትስ በኢትዮጵያዊ ማንነትሽ እና ባህል ላይ ያሳደረው ተጽዕኖ አለ?
I was curious. I was like, I studied all this theater, history and literature.
ቲያትር ስማር ስለ ጣሊያን፣ ፈረንሳይ፣ እንግሊዝና ሩሲያ የቲያትርና የስነ ጽሑፍ ታሪክ ብዙ እንማር ነበር። ያኔ የአፍሪካ ቲያትርስ ስል መጠየቅ ጀመርኩ። ስለዚህ መመረቂያዬን በኢትዮጵያ ቲያትር ላይ ለመስራት ወስኜ ኢትዮጵያ መጣሁ። ብሔራዊ ቲያትር ገብቼ ቲያትር አየሁ። የዛኔ 24 ወይም 25 ዓመቴ ነው። በጣም ተደነቅኩኝ፣ ምክንያቱም ትልቅ ቲያትር ነው፣ በጣም ብዙ ሰው ነበር። ቲያትሩ ስለ አጼ ቴዎድሮስ እንደነበር አስታውሳለሁ። የሚናገሩት ነገር በደንብ ባይገባኝም ተደስቼ ነው የወጣሁት። ጥናቱ ስለ ኢትዮጵያ ቲያትር ብቻ ሳይሆን ብዙ ስለማላውቀው የኢትዮጵያ ታሪክም እንድማረድቶኛል። ኢትዮጵያ እንዴት በታሪክ የበለጸገች እንደሆነች ሳውቅ ተገረምኩኝ። ትልቅ ታሪክ አላት፣ ጥሩ ታሪክ አላት። እኔ እስካሁን ያወቅኩት ምናልባት 10% የሚሆነውን ነው። ገና ደግሞ ብዙ የሚጠና ታሪክ አላት።
ታዲያ እስካሁን በአማርኛ አልዘፈንሽም ወይም ቲያትር አልተጫወትሽም?
That's something that I'm doing now. I'm trying to take Alemjet here in Italy.
አልተጫወትኩም፣ ግን እፈልጋለሁ። እንደውም አሁን እሱን ነው እየሞከርኩ ያለሁት። ኢትዮጵያ ያቀረብነውን የሙዚቃ ዝግጅት እዚህ ጣሊያን ውስጥ ለማምጣት እየሞከርኩ ነው። ኢትዮጵያ በጣሊያንኛ ነው የዘፈንኩት። ጣሊያን ውስጥ ደግሞ በአማርኛ መስፈን እፈልጋለሁ። አንዴ እዚህ ከዘፈንኩ ኢትዮጵያ መሄጄ ዘፍናለሁ።
ግን የምትወጂው ወይም ደግሞ ልትጫወቹ የምትፈልጊው የኢትዮጵያ ዘፈን አለ?
Well, now I'm studying a lot of Ethio songs. And there is one...
በአብዛኛው በሰማኒያዎቹ የተዘፈኑ ዘፈኖችን እያጠናው ነው። አንዱ የባህል ዘፈን ነው፣ ትንሽ ይከብዳል። ነገር ግን ሙላቱ አስታጥቄን በጣም ወደዋለሁ። የግርማ ተፈራና የብዙነሽ በቀለንም እየሰማ ነው። ቀስ እያልክ ቆየት ያሉ ዘፈኖችን እያጠናው ነው።
ሁለት ጣሊያናዊና ኢትዮጵያዊ ማንነት ይዘሽ ማደግሽ በጥበብ ስራሽ ላይ ልዩ እድል ፈጥሮልኛል ትያለሽ?
Of course. You know, like being a part of two nation or culture
በትክክል የሁለት ባህል አካል ስትሆኚ የበለጠ ሀብታም ያደርግሻል። ግን ደግሞ አንዳንዴ የማይመች ነገሮችም ይኖሩታል። በአንድ በኩል እድል ነው፣ ምክንያቱም አይምሮሽን ክፍት ያደርግልሻል፣ ሌሎች የማያገኙትንም እድል ይፈጥርልሻል። በሌላ በኩል ደግሞ ሙሉ ለሙሉ የዚህኛው ወይም የዛኛው አካል እንዳልሆንሽ እንዲሰማሽም ያደርጋል።
ሊሊያና ታዲያ በቀጣይ ምን ይዛ ትመጣለች ብለን እንጠብቅ? ምናልባት የሁለቱን ሀገሮች ባህል ያጣመረ የጥበብ ስራ?
Yes, like for example,
አሁን መስራት ጀምረናል። ለምሳሌ የኢትዮጵያ ባህል በተለያዩ ከለሮች አለባበሶች ላይ ታያለሽ። ግን ደግሞ የአውሮፓና የአሜሪካ ተጽዕኖ ውስጣቸው እንዳለም ትመለከቻለሽ። ይሄ ራሱ ደስ የሚል ነገር ይፈጥራል። ሁለት የተለያዩ ባህሎች አካል በመሆኔ እድለኛ ነኝ፣ ምክንያቱም ሁለቱን በማደባለቅ አዲስ ነገር መፍጠር እችላለሁ።
We can't wait to see your new work. ሊሊያና እንግዲህ አዲሱ ስራ ሻልቆ ለማየት እንጓጓለን። የዛኔ ደግሞ ምናልባት ተገናኝተን ስለ አዲሱ ስራዎችሽ እናወራለን። ለዛሬ ግን አብረሽን ስላመሸሽ እና የሙዚቃ ህይወትሽን ስላጋራሽን በአድማጮች ስም በጣም አመሰግናለሁ።
Thank you so much for inviting me.
እኔም ስለጋበዛችሁኝ በጣም አመሰግናለሁ።
የሰማችሁት ከትውልደ ኢትዮጵያዊ ጣሊያናዊቷ የፊልም ተዋናይ እና ጃዝ ሙዚቀኛ ሊሊያና መሌ ጋር ያደረግነውን ቆይታ ነበር። ሊሊያና ከኛ ጋር ላሳለፈችው ጊዜ እናመሰግናለን።
አሁን የሙዚቃ ሰዓት ነው።
ቆይት ካሉ ሙዚቃዎች መካከል አክሊሉ ሲዩም ጠይም አሳ መሳይ እያለ የሚጫወተውን ሙዚቃ እንጋብዝ።
ጠይም አሳ መሳይ የውዳር የውዳሩ ቤቷ ወንድ
የአክሊሉ ሲዩምን ቆየት ያለ ሙዚቃ ሰምተን ነው የተመለስነው። ከአሜሪካ ድምጽ የሚተላለፈው ዝግጅታችን ይቀጥላል። ተከታዩ ዝግጅታችን የትምህርት ቤት ክፍያና ሌሎች ተያያዥ ወጪዎች በከፍተኛ ሁኔታ አመናረን አስመልክቶ ከአንድ ባለሙያ ጋር ያደረግነው ቆይታ ነው።
በተባበሩት መንግስታት ድርጅት መረጃ መሰረት ከሰሃራ በታች ባሉ የአፍሪካ ሀገራት ህጻናት ወደ ትምህርት ቤት እንዳይሄዱ መሰናክል ከሆኑባቸው ምክንያቶች አንዱ የትምህርት ቤት ክፍያ መናር ነው። በርካታ ኢትዮጵያውያን ወላጆችንም ከቤት ኪራይ ቀጥሎ የሚያሳስባቸው የልጆቻቸው የትምህርት ቤት ክፍያ ነው።
በየጊዜው እየጨመረ የቀጠለው የትምህርት ወጪ በትምህርት ስርዓቱና በተማሪዎቹ ስነ ልቦና ላይ የሚያሳድረውን ጫና አስመልክቶ ነዋሪነታቸውን በዩናይትድ ስቴትስ ያደረጉትን የማህበራዊ ጥናት ባለሙያና የትምህርት ተቋም አማካሪ አቶ ግርማ ከበደን አነጋግረሻቸዋል። ከእርሳቸው ጋር ወዳደረግሽው ቆይታ እንለፍ።
ቅድሚያ ሙሉ ስሞትን ሙያዎትንና በተለይ ዩናይትድ ስቴትስ ውስጥ የሚሰሩበትን አስተዋውቁልን።
ስሜ ግርማ ከበደ እባላለሁ። የምሰራው ካውንስለር ነኝ።
በሙያው እንግዲህ የማህበራዊ አጥኚ ምኖት ከትምህርት ጋር የተያያዙ የማማከር ስራዎችንም ይሰራሉ። እንግዲህ ዛሬ የተገናኘ ነው በተለይ በአዲስ አበባ የሚገኙ የግል ትምህርት ቤት ተቋማት በመጪው አዲስ የትምህርት ዘመን ከ20 እስከ 100% ጭማሪ እንደሚያደርጉ አስታውቀዋል እና ይሄ በጣም በርካታ ወላጆች ዘንድ በተለይ ደግሞ አሁን ካለው የኑሮ ውድነት ጋር ተያይዞ ትልቅ ምሬት አንዳንድ ጊዜም ቁጣ አስከትሏል እና እስቲ በቅድሚያ በትምህርት ዙሪያ ያለው ወጪ በከፍተኛ ሁኔታ እየጨመረ መሄድ በመማር ማስተማር ላይ የሚያሳድረው ተጽዕኖ ምንድን ነው?
ትምህርት ቤቶች የኑሮን መወደድ ምክንያት በማድረግ የትምህርት ግብዓት ዋጋ ጨምሯል። አንዳንድ ከማስተማር መማር ጋር የተያያዙ ወጪዎች ሲጨምሩ የትምህርት ቤት ክፍያ ዋጋ ጭማሪ አድርገዋል እና እሱ ወላጆች ላይ ተጨማሪ ጫና ይፈጥራል። ምክንያቱም ወላጆች አንደኛ ትምህርት ግብዓት ወጪውን የሚሸፍኑት ወላጆች ናቸው። አሁን ሌላ አሁን እዚህ ሀገር ትምህርት ቤቶች ያን ነገር ይሸፍናሉ። የእንትን የመንግስት ትምህርት ቤቶች ያን ነገር የሚሸፍኑበት እንትን አላቸው። ከዛ በተጨማሪ ደግሞ ልጆቹ ጋር ደግሞ መጨረሻ ላይ ተጽዕኖ እነሱ ጋር መድረሱ አይቀርም እና ብዙ ትልቅ ቀውስ ሊፈጥር የሚችል ነገር ነው አሁን እየሰማን እንዳለ ነው።
ችግር ስንል በትምህርት ስርዓቱ ላይ በህብረተሰቡ ራሱ አቅም ላይም ራሱ የሚያስከትለው ጫና እንደ ማህበረሰብ ስናየው ምን ይመስላል?
የታሰበው ጭማሪ የሚቀጥል ከሆነ ብዙ ወላጆች ልጆቻቸውን ከትምህርት ቤት ማስወጣታቸው አይቀርም እና ልጆቻቸውን ደግሞ ከለመዱበት ትምህርት ቤት ይማሩበት ከነበሩት ትምህርት ቤት መውጣቱ የሚያመጣው ተጽዕኖ በጣም ከባድ ነው የሚሆን። አንደኛ ራሱ እነዚህ ትምህርት ቤቶች አሁን አንዳንድ ልዩ ፍላጎት ያላቸው ልጆች ካሉ አንድ የመንግስት ትምህርት ቤት ያን ነገር አይሰጥም ማለት አይደለም፣ ግን ተጨማሪ ጫናም ይፈጥርበታል በመንግስት ትምህርት ቤቶች ላይ ባሉት ትምህርት ቤቶች ላይ ማለት ነው። ወላጆችም ላይ ደግሞ አማራጫቸው ይወሰናል። ልጆቻቸው የተሻለ ጥሩ ነው ብለው እነሱ ባሰቡት ማስተማር አለመቻላቸው ምርጫቸውን ይወስነዋል። ልጆቹም ደግሞ ከለመሩ ትምህርት ቤት በመውጣታቸው አዲስ ትምህርት ቤት እንደገና እንደ አዲስ ለመልመድ፣ ጓደኛ ለማግኘት፣ የትምህርት አሰጣጡ ሁኔታ፣ አስተማሪና ተማሪ ግንኙነት፣ ከለመዱት አስተማሪ፣ ከለመዱት ጓደኛ፣ ከለመዱት የትምህርት ከባቢ ስኩል ኤንቫይሮንመንት መውጣታቸው በራሱ እንደገና አጀስት ለማድረግ ለመልመድ አዲሱን ትምህርት ቤት እንትን ይፈጥርባቸዋል። የትምህርት ጥራቱም ላይ እንደዚሁ የራሱ የቻለ ተጽዕኖም ያመጣል። ምክንያቱም ልጆች አካዴሚክ ፐርፎርማንሳቸውም ላይ ተጽዕኖ ይኖራል።
ከስነ ልቦና አንጻር ስናየውስ እንግዲህ ማህበራዊ መስተጋብሩንም እየጠቀሱ ነው እና ከስነ ልቦና አንጻርስ የሚደርስባቸው ጉዳት ምን ይመስላል?
አንደኛ አዲስ ትምህርት ቤት ማለት አዲስ ኢንቫይሮንመንት ሶሻል ኢንቫይሮንመንት ነው። እሱን ለመልመድ በራሱ በእነሱ ላይ ትልቅ ተጽዕኖ ይፈጥራል። በዛ ላይ ደግሞ ሳይወዱም ስለሚሄዱ ደግሞ ትልቅ ተጽዕኖም ይፈጥራል። ደግሞም ባሉት ትምህርት ቤቶች ላይ ትልቅ ጫናም ይፈጥራል። በልጆቹ ስነ ልቦናም ላይ እንደዚሁ ትን ይፈጥራል።
እንግዲህ ወላጆች ወደ ግል ትምህርት ቤት ከፍለው የሚያስተምሩበት አንዱ እንዳልነው እነዚህ የተሻሉ አቅርቦቶችን የተሻሉ አማራጮችን ፍለጋ ነው እና ምናልባት ወላጆች ያንን አቅም ባጡ ቁጥር በትምህርት ጥራትና ብቃት ያለው ትውልድ በማፍራት ላይም ተጽዕኖ ይኖረው ይሆን?
ማለት የመንግስት ትምህርት ቤት ጥሩ ትምህርት ይሰጣሉ ብዬ አስባለሁ። እኔም መንግስት ትምህርት ቤት የተማርኩት ያለበት አይመስለኝም። ነገር ግን
ካለው አቅም አንጻር
አሁን ደግሞ ባለው ሁኔታ የትምህርቱን ጥራት ይጎዳዋል። ወደፊት ደግሞ የሚወጣ ያለውን ትውልድም ደግሞ እድሉንም ይወስነዋል በተወሰነ ደረጃ። ለምን ትምህርት በራሱ ትልቅ ነገር ነው ለአንድ ሀገር እድገት፣ ከግለሰብና ከቤተሰብ በተጨማሪ ለአንድ ማህበረሰብ እድገት በጣም ወሳኝ ነገር ነው። ተጨማሪ ቋንቋ፣ ተጨማሪ ካሪኩለም፣ ተጨማሪ ነገርም ይሰጣቸዋል በግል ትምህርት ቤቶች ጋር እና እሱ ቀርቶ ልጆች ወደ መንግስት ትምህርት ቤት መግባታቸው ከግድ በእነሱ ላይ ከሚደርሰው የስነ ልቦና ተጽዕኖ፣ የቤተሰብ ላይ ከሚደርሰው የገንዘብ ጫና፣ በቤተሰብ ከመጨነቅና ከማዘኑ በተጨማሪም ጉዳት አለው።
ከዋጋ ጋር ተያይዞ የሚነሳውን የማህበረሰቡን ችግር ለመፍታትና በአቅማቸው ጥራት ያለው አገልግሎት ለመስጠት ምናልባት ከመንግስት ምን ይጠበቃል?
አንደኛ ቋሚ የሆነ ከሌሎች ሀገሮች ተሞክሮ የሚወሰደ የቲቸርስ ፕሮፌሽናል ዲቨሎፕመንት ያስፈልጋቸዋል። ኮንቲኒስ የሆነ ማለት ነው። እዚህ ሀገር ሰመር ትምህርት ሲዘጋ ለሁሉም አስተማሪ ስልጠና ይሰጣል። አመቱን ሙሉ ደግሞ ስልጠና አለው። እያንዳንዱ ትምህርት ቤት ቲቸር ዲቨሎፕመንት ስፔሻሊስት አላቸው። እሱንም ነገር በተወሰነ ደረጃ መውሰድ ይቻላል። ካሪኩለሙን መከለስ ማጥናት ያስፈልጋል ብዬ አስባለሁ። ትምህርት ቤቶችን መደጎም ምንድን ነው የአንድ ሀገር ቅድሚያ የሚሰጠው ነገር የሚታወቀው በበጀቱ መጠን ነው ይባላል እና ትምህርት ጋር ብዙ ነገር በጀት መኖር ያለበት፣ አካውንት ትምህርት መኖር ያለበት፣ የወላጆች እና የማህበረሰብ ተሳትፎ ያስፈልጋል። አሁን ከማህበረሰቡ አሁን ቢዝነስ ካለ ንግድ ካለ ንግድ ቤቶች ትምህርት ቤቱን ይረዳሉ፣ ስኮላርሽፕ ገንዘብ ይሰጣሉ፣ ስኮላርሽፕ እንዲሰጥ ያደርጋሉ። እሱም ነገር አለ። እሱ የትምህርት ቤቱን ጥራት ይጠብቃል፣ ያግዛል። የወላጆች እና የማህበረሰቡ ተሳትፎ መኖር አለበት። በጣም ወሳኝ ነገር ነው።
ማህበረሰቡ ጋራ አብሮ በትብብር መስራትንም ጠቅሰዋልና እንግዲህ ብዙ ትምህርት ቤቶች የወላጅ ኮሚቴ አላቸው። እነዚህ የወላጅ ኮሚቴዎች ምናልባት በዚህ ዙሪያ ሊኖራቸው የሚገባው ሚና አለ? ከዚህ ሀገር ጋር ያነጻጸሩም ሊነግሩኝ ይችላሉ?
አዎ፣ አሁን እዚህ ሀገር የወላጅ ኮሚቴ በትምህርት ቤት ውስጥ ከፍተኛ ተሳትፎ አለው። የትምህርቱ ጥራት ለመጠበቅ ልጆቻችን ምን አይነት ትምህርት እየተማሩ ነው ለማለት፣ ጥፋትም ካለ ደግሞ ልጆቻቸውን ጥሩ ትምህርት አግኝተው እንዲቀጥሉ ለማድረግ ብዙ ነው የሚሰሩት እና አይ ቲንክ ወላጅ በልጁ ትምህርት ላይ ካልተሳተፈ የትምህርት ጥራትን ማስጠበቅ አይቻልም። መንግስትና አስተማሪ ብቻ ያን ነገር ሊያደርገው አይችልም። መደገፍ፣ ሞኒተር ማድረግ፣ መሳተፍ ያስፈልጋል። በጣም ኢምፖርታንት ነው። ትንንሽ ገንዘቦችን ሬዝ በማድረግ እያንዳንዱ ትምህርት ሲያገር የወላጅ ኮሚቴው ተሳትፎ ዝቅተኛ ከሆነ የትምህርቱ ኳሊቲ ሲያገር ዝቅ ይላል። የወላጅ ኮሚቴ ተሳትፎ ከፍተኛ ከሆነ የትምህርቱ ጥራት እንደዚሁ ከፍ ይላል እና እሱ በጣም በጣም ኢምፖርታንት ነገር፣ በጣም በጣም አስፈላጊ ነጋሽ ነገር።
ስለዚህ በአጠቃላይ መንግስትና ማህበረሰብ ወይም ወላጅ የመንግስትና የህዝብ ትምህርት ቤቶችን በማጠናከር ወይም ደግሞ የትምህርት ጥራቱን በማሳደግ በግል ትምህርት ቤቶች ዙሪያ የሚታየውን የዋጋ ጭማሪዎች ማስተካከል ወይም ደግሞ ሚዛን መፍጠር ይቻላል ነው የሚሉት?
እውነት ነው። እና ደግሞ መንግስትም ደግሞ ሞኒተር ማድረግ፣ መከታተል፣ መቆጣጠር የሚል ነገር ስልጣን ያ ባለስልጣን መስሪያ ቤቱ ይህ ሚና መወጣት አለብን። ለምን እዚህም ሀገራም የግል ትምህርት ቤቶች ዋጋ ይጨምራሉ። ነጻነት አላቸው፣ ነገር ግን ዝም ብለው ሊጨምሩ አይችሉም። ምክንያታዊ በሆነ መንገድ ነው መጨመር ያለባቸው እንጂ ዝም ብለው ሊጨምሩ አይችሉም።
አቶ ግርማ በጣም ነው የማመሰግነው ለሰጡን የባለሙያ አስተያየት። እግዚአብሔር ይስጥልኝ።
አሜን። እሺ፣ ታንክ ዩ። አመሰግናለሁ።
የማህበራዊ ጥናት ባለሙያውን አቶ ግርማ ጠቃሚ የባለሙያ ምክሮችን ነው ያጋሩን። እጅግ አድርገን እናመሰግናለን። እንግዲህ ዝግጅታችንን ወደ ማጠቃለሉ እየተቃረብን ነው። በምሽቱ እንግዶቻችን የነበሩትን ሁሉንም በአድማጮቻችን ስም እናመሰግናለን። ሊሊ፣ ለመሰናበቻ ምን ሙዚቃን ጋብዝ?
እንግዲህ ዝግጅታችንን ሞቅ ባለ ዘፈን ነበር የጀመርነው። መሰናበቻችንን ደግሞ ለስለስ ያለ ዜማ ቢሆን ጥሩ ይመስለኛል። ስለዚህ ለምን የራሄል ዮሐንስን የትዝታ ሙዚቃ አንጋብዝም?
ጥሩ ግብዣ ነው። ራሄል ዮሐንስ መቆለማመጫው ስም ማሳመሪያው የኔና ያንተ መውደድ የመጀመሪያው እያለች ትቀጥላለች። አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት መሰናዶዋችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸ ነው እኔ ደረጀ ደስታና
እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና ደሩ።